ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ህዳር 21 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ ህዳር 21 ቀን 363 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። ጀግኖችማ አሁንም አሉ በሚል ርዕስ የቀረበው የዕለቱ የፍኖተ ዲሞክራሲ አተታ ከዜናው በመከተል ይቀርባል። ከዚያም ሐምሌ ወር 2010 ዓመተ ምህረት ሂሳብ ማወራረድ በሚል ርዕስ በፍኖተ ዲሞክራሲ ተላልፎ የነበረውን ጽሑፍ እናሰማለን። በመጨረሻም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ልሳን በሰኔ ወር 2004 ዓመተ ምህረት አውጥቶት የነበረውን እትም አሰምተን ክፍል 1 ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
ባለፈው ሳምንት መጨረሻ ላይ ሰራዊቱ መቀሌን ተቆጣጥሯል ከተባለ በኋላ በአንዳንድ ቦታዎች ላይ ጦርነት መካሄዳቸው ካገዛዙ ቅርብ የሆኑ ምንጮችና ከመቀሌ ወጥተው በሽሽት ላይ ያሉት የወያኔ ቡድን ቃል አቀባዮች ከሰጡት መግለጫ ለማወቅ ተችሏል። እሁድ ዳር 20 ቀን ሰራዊቱ በአቢ አዲ ከተማ በመሸገው ወያኔ ቡድን ላይ ጥቃት ሰንዝሮ ከፍተኛ ጉዳት የማዘሱን ካገዛዙ መረጃ አግኝተናል የሚሉ ክፍሎች ዘግበዋል። በራያ ግንባር የተሰማራው ጦር መቀሌ ለመግባት የተወሰኑ ኪሎ ሜትሮች የቀረው ሲሆን ኩያ የተባለውን የጦር ሰፈር ለመቆጣጠር ዝግጅት እያደረገ መሆኑና ጦር ሰፈሩን ከተቆጣጠረ በኋላ የአድዋ ግንባርና የራያ ግንባር አዛዦች መቀሌ ከተማ ላይ መግለጫ እንደሚሰጡ ተነግሯል። በሌላ በኩል ደግሞ የወያኔ ቡድን አካል የሆነው በአሜሪካ የሚገኘው ትግራይ ሚዲያ ሃውስ የተባለው የዜና ተቋም ከጦር ሜዳ የተገኘ ነው በማለት ባስተላለፈው ዘገባ የወያኔ ቡድን አቢ አዲ አካባቢ በተደረገ ጦርነት አንድ ጀት አውሮፕላን መጥቶ መጣሉና ፓይለቱንም በቁጥጥር ስር ማድረጉን አስታውቋል። በውጊያውም በርካታ የሰራዊቱ አባላት መማረኩንም ገልጿል። ስለ አቢ አዲ ጦርነት በአገዛዙም ሆነ በሰራዊቱ ቃል አቀባዮች በኩል የተሰጠ መግለጫ የለም። ከዚህ ጋር ተያይዞ ሰኞ ህዳር 21 ቀን የአገዛዙ መሪ በፓርላማ ተብዬው ውስጥ በመገኘት በሰጠው ማብራሪያ መከላከያ ቀደም ብሎ የአንድ ፓርቲ ሪኦስ ዓለም እንዲያሳፋ የተደረገ መሆኑና ከባለ አራት ኮከብ ጀነራሎች ውስጥ 60% ከሻለቃ እስከ ጀነራል ባልቦታዎች ደግሞ 55 ከመቶ በወያኔ አባላት የተያዙ እንደነበር ገልጿል። በሁሉም እዞች ዋናና ምክትል አዛዦች የወያኔ አባላት የነበሩ ሲሆን በሰሜን ደግሞ ዋናና ምክትል አዛዦቹ እንዲሁም ሎጂስቲክስ እና አስተዳደር የሚመሩት የወያኔ አባላት እንደሆኑ አብራርተዋል። ከወታደራዊ መለዮ ለባሾች ሌላ የመከላከያ ሚኒስቴር መስሪያ ቤት ሰራተኞች 80 ከመቶ የሚሆኑት የወያኔ ቡድን አባላት ነበሩ ብሏል። በተደረገው ሪፎርም ማስተካከያ አንዳንድ ማስተካከሎች የተደረጉ ቢሆንም የሰሜን እዝ አዛዥ በመሆን የተመደበውን የኦሮሞ ተወላጁ ጀነራል ድሪባ መኮንን የወያኔ ቡድን አባላት ምሳ ከጋብዙት በኋላ መርዘው ራሱን እንዲሰጥ አድርገውት እስከዛሬ እንዳልተሻለው የተነገረ ሲሆን በሱ ምትክ የተመደበውን ሌላ ግለሰብ የወያኔ መሪዎች በይፋ አንቀበልም ማለታቸውና በመከተል አዛዥነት የተሾመው ግለሰብ ከመቀሌ አውሮፕላን ማረፊያ እንደተመለሰ ገልጿል። የወያኔ ቡድን በጥቅምት 24 ቀን በተለያዩ የሰሜን እዝ ካምፖች ውስጥ የተቀነባበረ ጥቃት ማድረጋቸውን በዛ ያለው ወታደር መግደላቸውን ሌሎች ራቆታቸውን እንዲሸሹ የተደረገ መሆኑን በዝርዝር የተገለጸ ሲሆን የወያኔ ዋና አቅድ የነበረው ጎንደርና ወልዲያን ይዞ በመሃል አገር ትርምስ ፈጥሮ ስልጣን ለመያዝ ነበር በማለት በሰፊው ተናግረዋል። ተቃውሞ የመከላከያል እንደተቋቋመ ቢገልጽም የአማራ ልዩ ኃይል የነበረው ሚና ሳያወሳ አልፎታል። ያገዛዙ መሪ በማብራሪያው ወንጀል የሚፈልጉ የወያኔ ቡድን መሪዎች ከመቀሌ ሸሽተው ከከተማው 53 ኪሎ ሜትር ላይ በመትገኝ ሀገረ ሰላም አካባቢ እየተሰበሰቡ መሆናቸውን ገልጾ ሚስተር ጆቻቸውን ስለያዙ ወታደሩ እርምጃ ከመውሰድ ተቆጥቧል ብለዋል። በሌላ በኩል ደብረጽዮን ገብረ ሚካኤል ወደ ደቡብ ሱዳን ሄዶ ከግብጹ አልሲሲ ጋር ተገናኝቷል በማለት በደቡብ ሱዳን የተለያዩ ሚዲያዎች የተሰራጨው ዜና አስመልክቶ ደብረጽዮን ወደ ደቡብ ሱዳን መሄዱን ያገዛዙ መሪ ሐሰት ነው በሚል ማስተባበያ የሰጠ ሲሆን አገዛዙ የደቡብ ሱዳን ዲፕሎማቶች አባረዋል የተባለውን ዜና የአስቸኳይ ጊዜ አዋጅ መረጃ ማጣሪያ ሐሰት ነው በማለት አስተባብሏል። የአሸባሪ የወያኔ ቡድን መሪ ደብረጽዮን ገብረ ሚካኤል ሰኞ ህዳር 21 ቀን ለሮይተር በሰጠው ጽሑፍ መግለጫ የወያኔ ልዩ ኃይል አባላት ከመቀሌ ቅርብ በሆኑ ቦታዎች ጦርነት ውስጥ መዋላቸውን ገልጾ በውጊያው በከት ያሉ የሻቢያ ኃይሎች የሥራዊት አባላት የማረከ መሆኑን ገልጿል። አገዛዙ ከዚህ እብደት ሁኔታ መውጣት አለበት ያለው ደብረጽዮን ወራሪ የሚለው ኃይል ትግራይን ለቆ ካልወጣ ትግሉ የሚቀጥል መሆኑና ድርድር የሚባል ነገር የማይታሰብ እንዳልሆነ ገልጿል። ሱዳን በኢትዮጵያ ድንበር አካባቢ በመትገኘው የከሰላ ግዛት በርካታ ቁጥር ያላቸው የተለያዩ የጦር መሳሪያዎች መያዟን አስተዋቀለች። የሀገሪቱ የጸጥታ ኃይሎች የጦር መሳሪያዎች መያዝ የቻሉት በኢትዮጵያ በሱዳን ድንበር አካባቢ በተደረጉ ድንገተኛ ፍተሻ መሆኑን የሱዳን የዜና አገልግሎት ገልጿል። በተያያዘ ዜና የሁመራና የወልቃይት አካባቢዎች ተቋርጠው የነበረው የስልክ አገልግሎት መጀመሩን የአካባቢው ነዋሪዎች አረጋግጠዋል። በሌላ በኩል የመቀሌው አይደር ሆስፒታል አስፈላጊውን የሕክምና ቁሳቁሶች እንዳለቁበት አስታውቋል። በጦርነቱ ምክንያት በርካታ ሰዎች በመጎዳታቸው ሆስፒታሉ የተጣበበ መሆኑን ተገልጿል። በአሁኑ ወቅት 80 ከመቶ የሚሆኑ ታካሚዎች በጦርነቱ ጉዳት የደረሰባቸው ናቸው የተባለ ሲሆን የኢትዮጵያ ቀይ መስቀል ማህበር አምቡላንሶች በጦርነት ጉዳት የደረሰባቸውን ሰዎች ወደ ሆስፒታል እያጓጓዙ ነው ተብሏል። አድማጮቻችን የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
አሲምባ ፓልቶክ የውይይት መድረክ በኢሃፓ እየተዘጋጀ ለሚቀርበው ለፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ ድጋፍ የሚሆን የእርዳታ መለገሻ ዝግጅት አለው። በእለቱ ማለትም ቀዳሜ ዲሴምበር 5 ቀን 2020 ወይም ህዳር 26 2013 ዓ.ም ከ2 ፒኤም ኢስተርን ታይም ጀምሮ በክፍሉ ተገኝታችሁ እርዳታችሁን እንድትለግሱ የአሲምባ ፓልቶክ ውይይት ክፍል ጋብዟችኋል። አስታውሱ ህዳር 26 ቀን 2013 ወይም ቅዳሜ ዲሴምበር 5 2020 ቀጠሯችሁ በአሲምባ ፓልቶክ ክፍል ይሁን። ጀግኖችማ አሁንም አሉ። ወያኔም ዘረኞቹም ሁሉ የፈጸሙትና እየፈጸሙት ያለ ስህተት ነው። አገር ወዳድ ጀግና ተዋጊ የጠፋ መስሏቸው የቀረሰዋልንዴ እስከማለትም ደርሰው ነበር። መረን የለቀቀ ንቀታቸው 27 አመት በስልጣን ስለቆያቸው መቼም ቢሆን አይለወጥም ብለው የሚደፍረን የለም ከምስራቅ አፍሪካ እኛን የሚያክልስ ጦር የተገኝቶ ብለው ሲፎክሩም ነበር። ጊዜ የማይለወጥ ቀውጢ ቀን የማይመጣ መስሏቸው በዘረኝነት ህዝብን ፈጁ። በአማራው ላይ በተለይ የጥላቻ መርዛቸውን ረጩ። ጓዶቻችንን በውድቅት ከእስራው ተተው ረሸኑ። የስንቱን አገር ወዳድም ደብዛ ጠፉ። በኢትዮጵያ ላይ ቀለዱ። ጦርነቱ አከተመ። እነሱም ከሰሙ ለማለት ገና ባንችልም ወያኔዎች የጭፈራ ወቅት ሳይሆን የፍርጠጣ ጊዜያቸው መጥቶባቸዋል። መደሰት ሲያንሰን ነው። ወንጀለኞቹ ተገቢ ቅጣታቸውን ሲያገኙና ስርዓታቸውም ሲፈርስ ይበልጥ እንፈነድቃለን። የናቁት አማራ የጨፈሩበት ህዝብ አራውጦ ድባቅ መጥቷቸዋል። እንደሚመታቸውም ምንም ጥርጥር የለንም። ጭቁን ህዝብ ውሎ ይደር እንጂ ሁሌም አቸናፊ ነው። ለወያኔ አድረው በኢህአፓ ላይ የጨፈሩትና ጥቃት ለማድረስ የሞከሩት ከሃዲዎች ሁሉ ጋር የራሳችንን ሂሳብ የምናወራረድበት ቀን እየመጣ ቢሆንም የኢትዮጵያ ህዝብ ከወያኔ ጋር ከስርዓቱ ጋር ከባንዳዎችና ከሃዲዎች ጋር የራሱን ንግግር ማድረጉ የማይቀር ነው። የህዝብን ፍላጎት አሁንም ባጭር ለማስቀረት ለመቅጨት የታሰበው ሁሉ ውድቅ ይሆናል። የተጀመረው ጉዞ እስከ ድል የሚቀጥል መሆን አለበት። ጁንታ የሚል ቅጽል አለቦታው ፈጥረው መሪዎቹን በተናጠል በመወንጀል ስርዓቱን ሊያስቀጥሉ የተነሱት የሚሳካላቸው አይሆንም። ትግሉን ትንቅንቁን ያበቃስ መስለው ለኮሎኔሉ ዘረኛ ስርዓት ውዳሴ ሊያሰሙ የተነሱት ሁሉ ቀደምም የመከራችን ምንጭና አካል የሆኑት ናቸው። ትግልን ሲያደናቀፉ የቆዩና ለአደናቃፊዎቹ ድጋፍ የሰጡ ዛሬም ሰላምን ሰባኪ ሆነው ብቅ ያሉት በመሰረቱ ስርዓቱን ለማዳን መሆኑ ይታያል። ባዳኑ ለኢትዮጵያ አንድነት የተቆረቆሩ ይመስል ወያኔ ላይ የተከፈተው ጦርነት አገር ያጠፋል ይቁምን ሲሰብኩ ተደምጠዋል። ኢትዮጵያ ህልውናዋ በነወያኔ ሻጥር ለከፋ አደጋ ቢጋለጥም የነሱ ውልድ የሆነው የቄሮ መንጋ ሊያጠፋት ቢጥርም እንዲያው በቀላሉ ዳቦው ተቆረሰ ጨዋታው ፈረሰ አይነት ልትጠፋ የምትችል አገር አለመሆኗን መገንዘብ አቅቷቸው ቆይተዋል። የሻቢያው መሪማ 100 አመት ብቻ ታሪክ ያለውን ወደ 70 አመት አውርዶ ለኢትዮጵያ አንድነት ከአማራው ውጭ ማንም አይታገልም አማራው ደግሞ ስብሃት ነጋ እንዳለው አከርካሪው ተሰብሯል በሚልም ታብዮብን ነበር። ታሪክን ክደው የጠነጠኑት ውሸት አይናቸውን ጋርዶት ይኸው ለከፋ አደጋ ዳርጓቸዋል። አሁንም ህዝብ የሚፈልገውን የሚጠይቀውን ተጻረው ግፍ አገዛዛቸውን ዘረኝነታቸውን ሊቀጥሉ የተነሱት ሁሉ ወደማያባራ ቀውስ ገብተው ይጠላሉ ይቆላሉ እንጂ በሰላም ሊጨፍሩብን የሚችሉ አይሆንም። ህዝባዊ ትግሉን ከመጨረሻ ግቡ በመለስ ሊያስቆሙት የሚጥሩት ሁሉ ጸረ ኢትዮጵያ ናቸው። የህዝብን ፍላጎት ረግጠው ዘረኛ ስርዓቱን ሊቀጥሉብን ሞክረው ጦርነት እንደወለዱት ሁሉ የህዝብን መብትና መሬት ለቀማው ዘራፊ አስጥቀውለት እነሱም በተራቸው ሊዘርፉት ቢጥሩ በህዝባዊ ትግል እሳት ልንጠፍሳቸው ግዴታችን ይሆናል። ዙሩና ፍልሚያው ገና አላለቀምና በጊዜ የህዝብን ፍላጎት አሟሉ ይልቀስ ማለታችን አልቀረም። የራያ ህዝብ የኮሎኔሉን ተላላኪዎች ወግዱ ብሎ ማባረሩ ምሳሌና ማስጠንቀቂያ ሊሆናቸው ይገባል። አማራው በደሙ ያፍለቀቀው መሬት ላይ ወያኔ ወይም ብልጽግና ተብዬ ዘረኛ ቡድን የዘመኑ ኢህአዴግ በስልጣን ለመሰየም ኮሎኔሉ ከወዲሁ እየጣረ መሆኑ እየታየ ነው። የታጠቀውን አማራ በገፍ ለማስጨረስ የተደረገው አለ ምክንያት አይደለምናም ነው መሬትህን ዳግም አትልቀቅ ስንል ለህዝብ የመከር ነው። ኮሎኔሉ ዘረኛ አገዛዝን ለመቀጠል እስከመከረ ድረስ ሁለተኛው ዙር ፍልሚያ መብቱን መሬቱን ፈላጊ ህዝብ ጋር መሆኑ ምንም ጥርጥር የለውም። የትግራይ ብልጽግና መሪ ያሉት መሐይም ከስሙ ጎን ዶክተር ፒኤችዲ የሚል ታፔላ ለጥፈውለታል። የትግራይ ብልጽግና አስተዳደር ስራ እንዳይጀምር አማራው መሬቴን አልሰጥም የሚለው ግትር አቋም አስቸግሮናል ማለቱም በእይታችን መግባት ያለበት ነው። አማራው ህዝብ بوياني بأبريد تقمتو تقراي يتبالوت النوالكاي تقدي سلمت رايا وزتا ودعت انتمان النتاجو يمالسو سيل ببزوشي يتزقاجو يزرنيا كلب بمن امتور النت يالتفتشو هزبلاي للكك بتتنكت مقنيتو دقمو مسترعي دلم بزيهم كايسي زمچا شابيا بسارة عماران نتو قنبار قدم يميوان سيوان كولونيلو إتيوبيان يمياس دفرنا يميا وارد يشابيا لولي بمهونو بإتيوبيا تقيني نتي تيكو إرتراويان لشابيا صالفو سيست بعد سببا يالو تنم تقواميوش لإسايياس أسرو اللتال كورات بفيت تقيني نتي تيكن يجيبوتي أيير هاي الأبال أسرو لأمار قلي انداس ركبم مرسات يلبتم كذبة جمّاري كولونيلو ناشابيا بمستر ويهيت جمّروال يمي بالوم زينا من نافس قطلوال إرتران بكم فيدريشن لما استساسر بمستر ويهيت تجمّر يمي لو زقباسي نافس سنتقزي يهن يكم فيدريشن هالسابوت كيادر رقو شابيا لمن أهل اللي قبل اندى تزقاج جلس الهونم ناج مان مريهون بميل بيساياسنا بكولونيلو دقموت ابتنستو لتورنت لما قدوني هون كهومرا تييو يشابع أم هاجر اندالم عير رسا هزب كفتنيا مسوات النتن كفلو ياسلك كاون مريسون سودانن ايان كتكت يالكستت داقم لنتك كتسمامانا باسقر قبو زرنيا منغا لقزا كونا براسولا يبار النت كامبر اندجعان يميكوترناو كولونيلو اقواموني كايرال زرنيا قزازون يافرسال وزتا بلو فزب الليادنا قرو يميتروت هلو يلي يلاتشو يهزب تالاتوشناتشو يهزبن مسارتاوي في اللاغوت عط امونا عركساو يميقربوتم ايهو كولونيلو اموالاو لما لتمونون مسات يلبنم ودهزباو اسرات بميوس دانشق قروس ساني مسارت هقامن قست بهزبو كيلوش تربقونا ويهت تدر قبت يسدق تبالنجي يو يانين هقامن قست يبلت سقنا ششوم زرالو سند يتكابن على اللم سراتو سكاكتل درس يو يانين كلل يوروميا فكرينيا يميلو تاوايوانم كولونيلو يورمو يبلاي النت شفان مسارت يادر رقز زرنيا سرات اللي أصفت لأسكت ليمتانجي لهزباوي لو تنادهن النت يتسي ماي دلم سلزيهم يمايهون نقرن يهون البلو مسارتاوي مفكرن أصرف كبو ككولونيلو لو تنمتبك أقرن يميات أفا موني النتنو دامي تقبرو ليتوبي عند النتن لهزب ملو مبتنجي لزرنيا مباقن المتشوتن فكت تاي زرني النت سلب على مهون بال مهونو لو عناو تقلاتشن يمياس فلقان انتييت بريتشت بانيك عرساو يمارتال لكتايونا والسانيو تقل تاتكان انتاقل ايتيوبياوي عن دنتن الناس كبر دل لايتيوبيا هز اقر عدن تقل واللوم زرنيوج يودامو ممتعتو يمي كارو حساب ما ورارد لولوم بزيالو تبلوات كان ياسقط تريهون انجي حق يبلا انتنا نيتو يهزب دمس تسمتو النعيلو يا يتفلقو مهنو يميكار ايدا لب وياني يود مالسن ليقو ينو ينن بميقبا بمرداتاتشننا بمامناتشنمنو برجمو اي تايتساناتشونا ادربايننات يادنا كفاتشوغن بكابيسة تسفارو تشا وديعونو فنقل بلو لو وياني ادرو ايهو ما تفياو زاري ياتراتشو مهنون ايا ينو አንዳንድ ወጭደግሞ ራሳቸውን የዘወትር ብልጥ አድርገው ይወስዳሉና ወንጀላቸውን ህዝብ ረስቶ አሁን ወደ ህዝብ ጣጋ ጣጋ የሚሉትን እንዲያጠቅላቸው በመመኘትና በመጣርም ላይ ናቸው ህዝብ ግን ሂሳቡን ለማወራረድ ተዘጋጅቶ ይገኛልና ማንንም ማንን አጣሎ ወንጀሉ ሊቀጥል የሚችልበትን ሁኔታ ነፃ ኢትዮጵያ የምትታስተናግድበት አይሆንም ሂሳብ ማወራረዱ በምን አይነት ይከናወናል የሚለውን በተመለከተ ወያኔና ጭፍሮቹ ንሳ ገብተው ከህዝብ ይቅርታና ምህረት ሊጠይቃሉ ወይስ አይጠይቁም የሚለውን የሚመለከት ይሆናል
እርቅና ሰላም የሚለውን ፈሊጥ ለደቡብ አፍሪካውም ያልበጀ ከመሆኑም መማር ስንችል በራሳችን ተጨባጭ ተመክሮ ግን የምን እርቅ በሚል ወያኔ በእብሪት ይህን ጎዳና ዘግቶ በግፉ እንደቀጠለ ዛሬም እያየነው ነው። ይህም የነገን ሁኔታ ከወዲሁ ይጠቁመናል ማለት ነው። ለማንኛውም ሰው ህይወቱ ክብሩ ነው ራሱን ካልሳተ በቀር። ሰው ህይወቱን የሚሰዋው አገሩን ይበልጥ በማፍቀሩ መሆኑን መዘንጋት የለብንም። ወራሪ ነጭ ለምሳሌ የአፍሪካ ህዝብ ህይወቱን አያከብርም አይፈልግም አውሬና እንስሳ ነው ሲሉና ሲፈጁንም መክረማቸውን ታሪክ መዝግቦታል። የሙሶሎኒን ወራሪ ጦር በመውዜርና ጦር ጋሻ የተጋፈጡትን አርበኞችንም በጅልነትና በህይወት አለማክበር አለመውደድ ፈርጀው ባሉታዊ የተቹም እንደነበሩ እናውቃለን። ጀግኖቹ የተሰዉት ግን ህይወታቸውን ጠልተው ሳይሆን አገራቸውን ይበልጥ ወደው መሆኑን እኛ እናውቃለን። የኢህአፓ ሰማዕትን ታሪክም ያጤኗል። በአጠቃላይ የኢትዮጵያ ህዝብ ከወያኔ ቡድን ጋር የሚወራረደው ሂሳብ በጣም ብዙና ሰፊም ነው። አገርን ከማስገንጠል አንስቶ የአገርን ለመሬት ለባዕድ እስከ መስጠት የሚደርስ ግዙፍ የክህደት ወንጀል አለ። ወያኔ የብዙ ሺህ ንጹህ ዜጎችን ደም በግፍ አፍስሷል። ብዙዎቹን ደብዛ አጥፍቷል። ብዙ ሺዎችን በእስር አንገላቶ አሰቃይቷል፣ ገድሏል። ይህ ሁሉ ቀላል ወንጀል አይደለም። ወያኔ የአገሪቷን ገንዘብ በቢሊዮኖች ደረጃ ዘርፎ ለራሱ የግል ጥቅም ሲያወድም ቆይቷል። ለም የጎንደር ወሎ መሬቶችን ዘርፎ ተጠቅሞበታል። ብዝበዛው በአገር አቀፍ ደረጃ አገሪቱን ያራቆተና ያደኸየ በመሆኑ ይህም በዝምታ የሚታለፍ ሊሆን አይችልም። ስለዚህም የወያኔ ቁንጮ መሪዎችና ወንጀለኞች ከዋና ዋና ችግሮቻቸው ጋር መያዛቸውና ለፍርድ መቅረባቸው የማይቀር ሲሆን ቢፈረጥቱም እገቡበት ገብቶ ነፃ ኢትዮጵያ ለፍርድ የምታቀርባቸውና የዘረፉትን የምታስመልስ መሆኑ ከወዲሁ መታወቅ ያለበት ነው። የቀይ ሽብር ወንጀለኞች ውሎ አድሮ ከተደበቁበት እየተጋለጡ ለፍርድ ቅጣት እየቀረቡ መሆኑን በቅርቡ በአምስተርዳም ሆላንድ እድሜ ልክ በተፈረደበት አውሬ ጉዳይ ያየነው ነው። ይህ የሆነው ያውም ወያኔ ጉዳዩ ሳይሆን በዜጎች ጥረት ነው። ነፃ ኢትዮጵያ ግን ባላት አቅምና መንገድ ሁሉ ወያኔና ጭፍሮቹን በገቡበት አሳዳ የምትፋረዳቸውና ተገቢውን ቅጣትም እንደምትሰጣቸው ከወዲሁ መታወቅ አለበት እንላለን። የወያኔ አጋር ሆነው የጎዱልንን ባዕዳን በሚመለከት አቅም በፈቀደ ለበደላችን የምናስከፍላቸው መሆኑን እንዳለበትም ግልጽ ነው። እስከዚያው ድረስ ግን ትግላችን እየተፋፋመ በመሄድ ላይ ነውና የወያኔን የግል ንብረት ኩባንያዎችና ምርት ማጥቃት እንዳለብን ግልጽ ነው። አውቶቡሱን ማቃጠል ሲያንስ ነው። ማዕቀብ ፍጹምና የሚያንቅ መሆን ይገባዋል። የወያኔ አየር መንገድ ሆኖ በመጣውም ተቋም ላይ ሳይቀር የወያኔን ምርት እየገዙ ለገበያ የሚያቀርቡ ተቋሞችን ሁሉ በማዕቀብ ማጥቃት ይገባል። ወያኔ ጭፍሮቹ ቀውሳቸው ሲባባስ ጸረ ትግሬ የሆነው ኢህአፓ ነው ይህን ጥላቻና ቀውስ የሚያሰራጭብን ሲሉ መክሰሱን ተያይዘውታል። ኢህአፓ ጸረ ትግሬ አልነበረም፣ አልሆነም፣ ሊሆንም መሰረቱም መርሁም አይፈቅድለትም። ጸረ ወያኔ መሆኑን ግን ያምናል። በተቻለው መንገድ ሁሉ ወያኔን ሲታገል እነሆ ብዙ ዓመታት አልፈውታል። አሁንም ወያኔን ከነጭፍሮቹና ቀጥረኞቹ እያጋለጠ በሁሉም መንገድ እየታገላቸው ለመሆኑ የእምነት ቃሉን ይሰጣል። ነገም ወያኔዎች ፍርዳቸውን እንዲያገኙና የሰማዕት ደምም እንዲዘከር ባለው አቅም ሁሉ መጣሩን መታገሉን እንደሚቀጥልም ቃል ይገባላቸዋል። የህዝብ ንብረትን ዘርፈዋሉና የዘረፉት ይወረሳል። የመዘበሩትና የአገራችንን ገንዘብ ያሸሹትም ለፍርድ ለማቅረብ ባለው አቅም ሁሉ ይጥራል። የዘረፉትን ሁሉ የትግራይ ህዝብ ንብረት ነው የሚለውን ብልጣብልጥ ንግግር ውድቅ ያደርጋል። የኢትዮጵያ ህዝብ ንብረት የህዝቡ እንጂ የወያኔ ቡድን የነስፋትና አዜብ መሰል ወንጀለኞች አይደለም፣ አይሆንም። ኢትዮጵያ ንብረቷን ታስከብራለች። ፍትህ ለሚለው የልጆቿ ደምም ረፍትና ፍትህ ትሰጣለች። ለዚህ ነው ሲፈጁን ከርመው አሁን ቀውጢ ቀን ሲመጣ ጥፋታቸውን በንስሐና በህዝብ ይቅርታ ሳያጡ በግርግር ሊመሳሰሉን የሚጠሩትን አደብ ግዙ የምንላቸው። የደርግ ወንጀለኞች የጸረ ወያኔው ጎራ አካል ሊሆኑ ተመሳስለው በመቅረብ ያደረሱትን ጉዳትም የምንረሳው አይደለንም። ከወያኔ ተጣላን ያሉትም ጠባቸው ከግለሰቦች ሆኖ የወያኔን ዘረኛና ተስፋፊ ፖለቲካ እስኪደግፉ ድረስ ሰርጎ ገቦች እንጂ የህዝብ ወገኖች አይደሉም። ይኸው የወልቃይት ጠገዴ ጉዳይ እርቃናቸውን እያወጣቸውም ነው። ከትግሬ የበላይነት አቋም ጋር የያዛቸው ቁርኝትም እያጋለጣቸው ነው። አልሸሹም ዞራሉ አስመሳይ አገበዳሎች ያልናቸው ለዚሁ ነው። የመፍቴው መንገድ ለማንም ሰውር አይደለም። ህሊናውን ለሆዱ ላልሸጠ ኢትዮጵያን ላልካደ ዘረኛ ላልሆነ ሁሉ ቆልጭ ብሎ የሚታይ ነው። ከወያኔነት መለየት ያስፈልጋል። ማለትም ዘረኝነትን ጸረ ኢትዮጵያነትን እርግፍ አርጎ መተው ወንጀልና ጥፋትንም አምኖ ወያኔን ትቶ ከቶ ንስሐ መግባትና ህዝብ ይቅርታ መጠየቅ ከመጨረሻው በወንጀል ቀጥሮ በኋላ ኑሮ ሆኖብኝ ነው እዝ ሆኖብኝ ነው ማለቱ አያዋጣም። የጦር ወንጀለኞች አጋዚ ወዘተ ሲየልና ግድያ ፈጻሚዎች ሁሉ በነቂስ ለህዝብ ፍርድና ቅጣት መቅረባቸው አይቀርም። የሙሶሎኒና ፋሽስት ወታደሮችን እጣ የናዚዎችን መኮንኖች መከሰስና መቀጣት ማጤን ይገባል። ሙሶሎኒ ራሱ ተዘቅዝቆ የተሰቀለው ለፍርድ እንኳን ሳይበቃ በህዝብ ቁጣ ነው። የወያኔ የውድቀት ቀን ሲመጣ በደል ሲፈጸምበት የቆየው ህዝብ በዳዮቹን በነቂስ ያውቃቸዋልና ለፍርድ እንዲቀርቡ ማድረጉ ያውም ለዚህ ካበቃቸው የማይቀር ነው። መንገዳዳሪ ዜጋ በመንደላቀቂያ ቢላዎች ያሉትን አያውቃቸውም ማለቱ ራስን ማታለል ነው። በሚስጥር እስር ቤቶች በአዲስ አበባ በጨለማ እስር ቤቶች በእስረኞች ላይ ሲጀል የሚፈጽሙትንም በነቂስ እገሌ እገሌ ብለን እንደምናውቃቸው መርሳት የለባቸውም። ነፃ ኢትዮጵያም የወያኔ ቅጂ የምትሆን አይደለችምና በጊዜ የሚጠብቃቸውን እጣ አውቀው ቢለወጡ የሚጠቅማቸው መሆኑን እንጠቁማቸዋለን። ማምለጥ አይቻልም። ሁሉም በህግና በስነ ስርዓት እንዲካሄድ ብንመኝም ህገወጥነትና የግንፈላ ፍርድ ቢሰፍ ለዚህም ተጠያቂው ህገወጡና ወንበዴው ወያኔ ራሱ እንጂ ማንም ሌላ ሊሆን አይችልም። የህግና ፍትህ ስነ ስርዓትን ገና ከመጀመሪያው ባስጢሙ ደፍቶ ውንብድናና ህገወጥነትን አስፍኖ ቆይቷልና በበኩላችን ግን የህዝብ ቁጣ መሰረቱ ቢገባንም ህግና ስነ ስርዓትን አስፍነን ከወያኔ ተሽለንና በልጠን እንድንገኝ ከማሳሰብ ወደኋላ የምንል አይደለንም። ምንም እንኳን የቁጭታችን ዋንጫ እንደ ድርጅትም ሆነ እንደ ኢትዮጵያዊ አገር ወዳድ ዜጋ ሞልቶ ሞልቶ ፈሶ ፈሶ ቢገኝም ሲኞርም ይሄዱና ማርያ ቴሬዛውም ያልቀና ያስተዛዝበናል ይሄ ቀን ያልፈና የተባለበትም ጊዜ እነሆ መጥቷል። ከወያኔ ጋር ላንዴም ለሁሌም ሂሳብ ልናወራረስ ተዘጋጅተናል። ከእንግዲህ የወያኔ ውድቀትና ድቀት እንጂ ተሐድሶና ከቅጣት ማምለጥ የሚታሰበል ሊሆን አይችልም። በወያኔ ድር ገብተው የተጠመዱና የአባዜው ተካፋይ የሆኑት ሁሉ ማወራረዱ ይመለከታቸዋል። በወንጀሉና በግፍ አገዛዙ፣ በዘረኝነቱ፣ በመሬትና ሀብት ዝርፊያው በወንጀሉ ተካፋይ እስከሆኑ ድረስ ከወያኔ እስካልተለዩና በጊዜ እስካልካዱት ድረስ ህዝብ ማሪ ነው። ግን ህዝብን አታሎ አመልጣለሁ ብሎ መመኘት ቅዠት ነው። ቅዠት መሆኑን ለማረጋገጥ ደግሞ የአፓ ቢያንስ ዘብቆማል ማለትም ይቻላል። አዎ በጣም አክራሪ ጸረ ወያኔዎች ነን፣ ለዚህ ክስ ጥፋተኛ ነን ባዮች። የህዝባዊ ፍርድ ቀን ቀርቧል። ድል ለኢትዮጵያ ህዝብ፣ አገር አድን፣ ፍትሐዊ ትግል፣ ውድቀት ለወያኔ አገዛዝ።
ሰላም እስክትመጣ ዘወትር ከምናለቅ ፍርዳችን ተራዝቦ በገዥ ይጣሳ ከእኛም ወደ አላሳር በግፍ በመከራ ያረር የለበን የጥት እንዳዋራ እግር ተወርች ይዞን ያጮች መጋኛ የድሀ ምሳሌ ዘወራ ሀብተኛ ለስደት ተጋልጠን በስደት ተዋርደን አፋችንን ዘተን በስደትም ሞተን ከእኛም ወደ አላሳር ለገዥ ፍሪዳ ዘወትር ደም ገባር ሰንሰለት ጎታቶች ልክ እንደወርቃማ። አዎ እምኝን በል እንጂ ባደገበት ምድር በተፈጠርንባት የሁላችን እትብት በተቀበረባት አንድ የበላይ ሆኖ አንደኛ የበታች እንዴት ሰላም ይኖር እንዴት ኑር ይመቻች ዲማ ሸው ሙስታድ ሙሚንም ሙሚናት ዲያቆን ከሳው ሱፋናት ቆፋሳት ተፈክር ስጦት ስት ከተማገር ዝኖብ አይደለም ወይ ሀጫ ሳይሆንም ወይ ያጀማልኩ ያለመናገር የገዩ ቾምበር ከዛሬም ድረስ ከንባሱ በስተቀር የሌለው ልጅነት አክሱም ንጉስ እንጂ የደዛ አስገበረ የስልጣኔን በር ለመክፈት የጣረ ተራ ለመሆኑ ሃይማኖት ነበረ ባደግንበት ምድር በተፈጠርንባት የሁላችን ስፍሮ ተቀበረባት አንድ የበላይ ሆኖ አንደኛ የበታች እንዴት ሰላም ይንጣ እንዴት ኑሮ ይመቻች ተራ ለመሆኑ ሳይንቲስት ጠበብቱ ዙሪያ የከበባት ለሰው ዘር ምንጭነት እውቅና የሰጣት ለፈረንጁ ልጅኛ አድንቅ ያልናት የክርስትና እናት ተፋፋት ነበሯት ወይም ፊልባን ተካክላ ተሰድ ነበር አምስቱ ወክሰላት ተሷሷን አማይደን ፈጣሪ ባዘዘው እሷም እኔም አንተ ምድሯን የሞላ ነው ታዲያ አንተን ከኔ በፊት እኔን ካንተ ኋላ ለምድሯ ባለቤት ያስቀመጠን ማን ነው አንድ በሁለት ጉድጓድ ያንተም ሆነ የኔ የእሱም የእሷም ድርሻ ይህን አለም ስንለቅ የተመደበልን በስተመጨረሻ ያ ካልሆነ በቀር የግል የምንለው እምብኝን በል እንጂ እምነት የምርጫችን አገር ጋራ ነው አንተ ወልደ ኢየሱስ እኔም ነኝ አብደላ ያችም ወለተ ማርያም ይችም አመቱላ ያም ወልደ ሚካኤል ይህኛው ጁንዳ አላህ ይህም ወልደ ጎርጊስ እሱም ነው ነስረላ አዎ በኒ አደም ሁሉም የአዳም ዘር ገዦች በፈጠሩት ለምን እንሰቃይ ለምን እንቸገር እስከ መቼ ድረስ ለገዦች ወንበር የሆነን ሙጫ ለቀጣው ትውልድ ለምን እናስተላልፍ የግፌ ደሟቸው እንበኝን በል እንጂ መስከጃ እንዳልሰራ ቁባና ሊናራ አላሁ አክበር ብዬ ሰላት እንዳልጠራ አክሱም ላሊበላን ላንተ ያስጨበጠ አንተም እንዳታንጽ ቤተ መቅደስን በአማረ ጉልላት ጅማና ሀረር ለኔ ቆርጦ የሰጠ በታሪካችን ውስጥ የለንም ማስረጃ የሚሞላ ግንጣት በቅዱስ ቁርአን መጽሐፍ ቅዱስም ውስጥ የሰፈረ ግዛት ካልሆነ በስተቀር ገዦች የፈጠሩት የገለማ ስርዓት አዎ እምቢኝን በል እንጂ በተዘረጋልን ሁለት መንታ መንገድ አንደኛው የሚያደርግ አንደኛው የሚያንቅ እንዳሻን እንጓዝ እንዳሻን እንንጎድ በአንተ አልፈረድኩኝ አንተም በእኔ አትፍረድ እናስረክብና ፍርዱን ለህለቀን ባለንበት ምድር እኩል መፍት ይኑረን ከወንጀልም ወንጀል ከኃጢአትም ኃጢአት ከሐራምም ሐራም የአንድ ዜጋ ክብሩ የአንድ ዜጋ መብቱ በቁጥር አይሰራም በተወለድንባት ባደግባት ምድር ማህበረ ሰይጣን ደም በጠማው ቁጥር ለፈረሰ ገላ መቀበሪያው ችግር እምብኝን በል እንጂ በቀኙ ጨረቃ በግራው መስቀሉን ባናቱ ላይ ኮከብ በእኛ የተመረጠ የሁላችንም ዘብ የሁላችንም ዘብ እስካል መረጥ ድረስ መለስን ወንድ አስርድ አዜብን ጀሚላ በረከትን ሻፊ ስባትን ቢቂላ አርከብን ሙደስን ቢቀያይሩብን አዲሱን በድንድም ስርዓቱን እስካልጣን ተነቃቅለን ደስር ሁሉም ወልደ ወያኔ ልደቱ ጫሚቶ ኑሯችን እየየ ጠዋት ማታ ለቅሶ እናም አንተም ሆነ እኔ እንደ የእምነታችን እንሄዳለን እንጂ ለውስደስታችን እንዲሞላካችን ለአንተም ኢየሩሳሌም ሀገር አይደለም ለእኔም ሳውዲ አረቢያ መቾ ነው ኢትዮጵያ እናም እምቢኝ ይልበን እንጂ መለስን ወንድ አስርድ አዜብን ጀሚላ በረከትን ሻፊ ስብአትን ቢቂላ አርከበን ሙደሲር ቢቀያይሩብን አዲሱን በደንብር ስርዓቱን እስካልጣን ተነቃቅለን ከስር ሁሉም ወልደ ወያኔ ልደቱ ጫሚቶ ኑሯችን እየየ ጧት ማታ ለቅሶ እናም እምብኝ ነው እንጂ እምብኝን በል እንጂ አዎ እምብኝ
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን እስ 37 ቁጥር 5 ግንቦት ሰኔ 2004 ዓመተ ምህረት ከሽምብራ ዛፍ ስር ተቀምጠው የሚፈርዱ ዳኞች ህዝብ እየተበደለ እየተከፋ ተዋርዶ እየተሰደደ ንጻነት እየጠፋ ሀገር እየወደመ ታሪክና ባህል እየረከሰ ባለበት ዘመን ፍትህ ረሰ ዳኝነትና በያን የሚያስተናግዱ ዳኞች ይኖራሉ ተብሎ አይተበቀም። ባገርና በህዝብ ላይ እንዲህ ያለ በደል የሚፈጽመው ያምባገነን ፍራት የጋውጪውንም ሆነ የህግ ተርጓሚውንና አስተዳደሩን ሁሉ በመዳፉ ተቀልሎ ራሱ ፈራጅ ቆራጭ ሆኖ ህዝብን ቀጥቅጦ ይገዛል። የታሪክም ሆነ የህግ የህዝብም ሆነ የሞራልና የህልና ተጠያቂነት አይኖርበትም። በሀገሪቱ ውስጥ ከርሱ በላይ ሌላ ለእል ኃይል ሆኖ ይፈርድብኛል ይቀጣኛል ያባረኛል ብሎ ስለማይሰጋ የህዝብ በደል ገንፍሎ በመውጣት እስከተወገደበት ጊዜ ድረስ ያለ ስጋት ሊቆይ የሚችልበትን ዘዴ ሁሉ ለመጠቀም ይሞክራል። በዚህ አምባገነን ፍራት ውስጥ በዳኝነት ተግባር የተመደቡ አገልጋዮችና ፍርድ የሚበይኑ ዳኞች በሽምብራ ዛፍ ስር ተቀምጠው ፍትህ ርትዕ የሚያጠፉ ካድማስ ባሻገር ለማየት የሚያስችል ህሊና የሌላቸው ናቸው። የሰውን ልጅ ከእንስሳ ጋር የሚያመሳስለው ደግሞ ለነገ ትውልድ የሚያስብ ህሊና ማጣቱ ነው። ቀደም ሲል የነበሩት ገዢዎች ይህንን ባለማድረጋቸው ይኸው ዛሬ በታሪክና በትውልድ ፊት እየተወቀሱ ይገኛሉ። ዛሬ በአገራችን ኢትዮጵያ የተፈነው ዘረኛ አምባገነን ስርዓት ቀድሞ ከነበሩት አምባገነኖች በበርካታ ሁኔታዎች የሚለይባቸው መስፈርቶች መካከል አንዱ እጅግ ሲበዛ ጮሌና በሚያስገርምም ደረጃ ቆርጦ ቀጥል የሆነ ውሸታም መሆኑ ነው። በሌላ በኩል ደግሞ ሰኔና ሰኞ ተገጣጥሞልናልና ሁኔታውን እየተጠቀም ላልተወሰነ ጊዜ መቆየት እንችል ይሆናል ብለው ደምድመዋል። ይህም ሁኔታ ወያኔዎቹ የአገሪቱን ውስብስብ ችግሮች በርቀት ለማየት የሚያስችል ራእይ አፋጥቷቸዋል። ብሔራዊ ራእይን በሩቅ ርቀት ለማየት የማይችል ፍርሃት በሽምብራ ዛፍ ስር ተቀምጦ የሚፈርድ ዳኛ ተመሳሳይ ባህሪያት ተግባር ስላላቸው የመጨረሻ እድላቸው ተያይዘው መጥፋት ይሆናል። ታዲያ ዛሬ የኢትዮጵያ ህዝብ የሚጨነቀው ስለነርሱ መጥፋት ሳይሆን ትናንት ደርግ አገሪቱን አጥፍቶ እርሱም እንደጠፋ ሁሉ ነገም ወያኔዎቹ እነርሱ ጠፍተው አገሪቱንም እስከመጨረሻው እንዳያጠፋት ብቻ ነው። ለዚህ መጻይ ብሔራዊ ችግር መፍትሄ ለማግኘት ግን በተቃዋሚ ወገን በሚገባ የታሰበበት አይመስልም። ታስቦበት ቢሆንም ማኖሮ እስካሁን አንድ መፍትሄ ሊገኝ በመቻለ ነበር። ይህ በሚገባ ታስቦበት አንድ እልባት እስካላገኘ ድረስ ደግሞ በአገራችን መጥፋት ነፍስ ያወቀ ማንኛውም የአገሪቱ ዜጋ ተጠያቂ ሊሆን አይገባም ለማለት የሚቻል አይሆንም። ወንጀል ሲፈጸም እየታየ የመከላከል እርምጃ ለመውሰድ ከተጠያቂነት አያድንም። ሌላው ቢቀር ከታሪክና ከትውልድ ወቀሳ ነፃ መሆን አይቻልም። የሀገራችን ለታሪክና ለትውልድ የሚያስብ ዜጋ እንደማታጣ ይሐፋ ሁሉ ጊዜ ተስፋ ያደርጋል። ዛሬ የኢትዮጵያ ህዝብ በረጅም የታሪክ ሂደቱ ባደረገው ጉዞ እንዳሁኑ ያለ ዙሪያው ገደል የሆነ ችግር ገጥሞት አያውቅም ተብሎ ድምዳሜ የተደረሰበት የተለያዩ ምክንያቶች ስለተፈጠሩ ነው። በመጀመሪያ ደረጃ ይህን ብሔራዊ ጥፋት የሚፈጽመው የባዕድ ኃይል ወይም የውጭ ጠላት ወይም ደግሞ የቀኝ ገዢ ወራሪ ጦር ሳይሆን በትውልድና በዜግነት ኢትዮጵያዊ የሆነ አገር በቀል የወገን ጠላት መሆኑ ራሱን የቻለ አንደምታ አለው። ሁለተኛ፣ ይህ ሀገር በቀል ጠላት በዘር ተደራጅቶ በመምጣት ስልጣን በመጨበጡ የዘረኝነትን ስርዓት ለማስፋፋት የአገሪቱን የብሔር ብሔረሰብ ስብጥር በመጠቀም ዜጎችን እየከፋፈለ በማጣላት የስልጣን ይዞታውን ለማጠናከርና እድሜውን ለማራዘም የሚያደርገው እኩይ ተግባር በቀላሉ የሚታይ አይደለም። ሶስተኛ፣ ይህን ዘረኛ ስርዓት የሚቃወምና ከስልጣኑም እንዲወርድ የሚያደርግ ጠንካራ ተቃዋሚ ኃይል ባለመኖሩ ወያኔ የልብ ልብ ማግኘቱና ህዝቡም ሆነኛ የትግል አስተባባሪ ማጣቱ ነው። አራስተኛ፣ ከቀዝቃዛው ጦርነት ፍጻሜ በኋላ የዓለም አቀፍ የፖለቲካ መልክዓ ምድር በመሰረታዊ መልኩ በመለወጡ ምክንያት አገሮች መካከል የነበረው የኃይል አሰላለፍ ከፍተኛ መሸካሸግና ብወዛ ስላደረገ ነው። ይህም ራሱን ችሎ በዲፕሎማቲክና በአገሮች መካከል በሚኖረው ግንኙነት ላይ ለውጥና አስተጋባው አሳድሯል። በመሆኑም የዛሬቷ ዓለማችን በአንድ ለላያል ቀንበር ስር ወድቃለች። ይህም በመሆኑ በሶስተኛው ዓለም የሚኖሩ ደካማና ደሃ ናቸው ቢባሉት አገሮች ለፖለቲካና ለኢኮኖሚ ነጻነት በሚያደርጉት ትግል ላይ ከፍተኛ ጫና አሳድሮባቸዋል። በዚህ እውነታ በይበልጥ ተጎጂ የሆኑት የኢትዮጵያና ዜጎቿ ናቸው። በወያኔ ምክንያት የአገራችን ብሔራዊ ልዕልናም ሆነ የፖለቲካ ነጻነት በባዳ እጅ በመውደቁ ምክንያት በኢትዮጵያ ሕዝብ ላይ የወደቀው የሰብአዊ መብቶች መጣስ፣ በደልና ጭቆና፣ እስራትና ግድያ የውጭ ተመልካችና ሐዘኔታ እንዳያገኝ ተደርጓል። ምንም እንኳ በላይኛው አንቀጽ የተዘረዘሩት ምክንያቶች በአሁኑ አገራችን ላይ እንደ ሶስተኛ ዓለም አገሮች ከሞላ ጎደል ተጽዕኖ ቢያሳድሩም የአገራችን ዕጣ ፈንታ ግን እጅግ ሲበዛ የከፋ ሆኖ ይገኛል። ለዚህ የከፋ ሁኔታ ሕዝባችን በይበልጥ ሊጋለጥ የበቃውና ከዚህ የችግር ማጥ በቀላሉ ሊያወጣ ያልቻለው አሁን በስልጣን ላይ ያለው የወያኔ ሥርዓት አራማጆች ባህሪና ተግባር ነው። ይህ ባህሪያቸውና ማንነታቸው የውጭ ባዕዳን በይበልጥ ገላቸውን ሰደው እንደልባቸው በአገራችን የውስጥና የውጭ ጉዳይ ገብተው ያሻቸውን እንዲያደርጉ አስችሏቸዋል። ማንም እንደሚያውቀው ምንጊዜም ቢሆን ምዕራባውያን አጥብቀው የሚጠሉትና የሚቃወሙት ከቻሉም ሊያስወግዱት የሚፈልጉት በየትኛውም የዓለም ክፍል የሚገኘውን አገር ወዳድ መሪ ነው። አገር ወዳድ መሪ ከሆነ ቢከፋም ቢበጅ የሀገሩን ብሔራዊ ነጻነት ጨርሶ አሳልፎ ስለማይሰጥ የዚያን አገር ሀብት የማግኘት እድላችን የመነመነ ይሆንብናል ብለው ስለሚገምቱ ምዕራባውያኑ እንዲህ ያለ መሪ ቢቻል ለማጥፋት ካልሆነ ደግሞ ከማስገልበጥ ወደ ኋላ የሚሉ አይደሉም። ለዚህም በታሪክ የተደገፈ ማስረጃ ማቅረብ ይቻላል። ሌላው ቢቀር ከአፍሪካ አህጉር ቋሚ ንክሩማንና ፓትሪስ ሉሙምባን ጠቅሶ ማለፉ ይበቃል። ዛሬ በአገራችን የሰፈነውን አምባገነን ስርዓት የሚያራምዱ ግለሰቦች እንኳንስ አገር ወዳዶችና ኢትዮጵያዊ ብሔራዊ ስሜት ያደረባቸው መሆኑ ቀርቶ ነፃ እናወጣለን ብለው ለታገሉለት ለትግራይ ሕዝብም እንኳ ቢሆን ፍቅርና ስሜት ያላቸው አይመስሉም። ያ ባይሆንም አኖሮ በዘር ላይ የተመሰረተ ከፋፋይ ስርዓት ዘርግተው በዘመናት ከሌሎች ወገኖች ጋር አብሮ በሰላም የኖረውን የትግራይን ሕዝብ ለማቀያየም ባልጣሩ ነበር። የወያኔ መሪዎች ብሔራዊ ስሜት ስለሌለባቸው የሀገርን ብሔራዊ ጥቅም ለባዕዳን አሳልፈው በመስጠታቸው ባዕዳን አለቃቸው በኩል ክብረ ወሰን አግኝተውበታል። ይህ በአገራችን በኢትዮጵያ ታሪክ በሚያሳፍር መልኩ በተግባር የተገለጸው በዘመነ ወያኔ ሆኗል። የአገርን ጥቅም ለባዕዳን አሳልፎ መስጠትን አሳፋሪ የክህደት ተግባር ወያኔዎቹ እንደ ስልጡን ፖለቲካ ቆጥረውት ሊያኩራራቸው ቢችልም ለመላው የኢትዮጵያ ሕዝብ ግን አንገት ሰባሪና አስጠቂ ድርጊት ነው። በአሁኑ ወቅት የአገሩ ብሔራዊ ሀብት በባዕዳን እየተዘረፈ ከሀገር ሲወጣ እያየ እየሰማ የማይቆጭ የማይበሳጭና ጥቃትና ውርደት የማይሰማው ኢትዮጵያዊ የለም ማለት አይቻልም። የጊዜ ጉዳይ ነው እንጂ ጥቃትና ውርደቱን አስወግዶ
ያገሩ ሉዓላዊነት አስከብሮ ብሔራዊ ሀብቱንና ጥቅሙን ለሚያስከብርበት እድል እንደሚመጣ ማንም አገር ወዳድ ሊጠራጠር አይችልም። ይህን አሁን ለማድረግ ግን የኢትዮጵያን የነጻነት ልዕልና የሚያስጠብቅ የህዝብን ነጻነት ጥቅም ሊያስከብር የሚችል ነጻ የሆነ ኢትዮጵያዊ መንግስት መምጣት እንዳለበት ግድ ነው የሚሆነው። ጸረ ህዝብና ጸረ አገር የሆነ ስርዓትን የሚያራምዱ ግለሰቦች ከምኒልክ ግቢ እስካልተባረሩ ድረስ የሀገራችን ብሔራዊ ሀብት በሰፊው እየተዘረፈ ወደ ውጭ መውጣቱን ይቀጥላል። የውጭ ባዕዳንም ጥቅማቸውን የሚያስከብርብላቸውን ወያኔን አቅፈው ደግፈው በስልጣኑ እንዲቆይ ያደርጉታል። ባጭሩ ለሀገር ጥቅምና ለህዝብ ነጻነት ደንታ የሌለው ቡድን በኢትዮጵያ ዛሬ መምጣቱ ለውጭ ባዕዳን በተለይም ደግሞ ለምዕራባውያን የማይገኝ እድልና ተስማሚ ወቅት ሆኖላቸዋል። ከዚህ መሰረታዊ ሀቅ በመነሳት ነው ባዕዳን የሀገራችንን ብሔራዊ ሀብት በየፈርጁ ለመስረፍ እድልና አጋጣሚ ያገኙት። ለዚህ ሁሉ አደጋ የአጋንንት በረት ሊከፈት የቻለው ደግሞ በምዕራባውያን አቀነባባሪነት የተዘጋጀው የ1983ቱ የለንደን ስብሰባ ነበር። ምዕራባውያኑ በዚህ ስብሰባ እንዲገኙላቸው የፈቀዱት ሶስት ተገንጣይ የብሔር ድርጅቶችን ሲሆን ኢትዮጵያን ብሔራዊ ጥቅም ለማስጠበቅ ሲታገሩ የነበሩትን ድርጅቶችም ይሁን ስብስቦች ሌላው ቀርቶ በታዛቢነት እንኳን እንዳይገኙ ከልክለዋል። ኢትዮጵያን ብሔራዊ ጥቅም ሊያስከብርና ሊከራከር የሚችል አንዳችም ኢትዮጵያዊ ድርጅት በሌለበትና ኢትዮጵያንም ሊወክል የሚችል ተሳታፊ ባልተገኘበት ጉባኤ የተወሰነ ውሳኔ የሕግ ተቀባይነት እንደማይኖረው በወቅቱ የኢትዮጵያ ሕዝብ ተቃውሞውን በታሪክ መዝገብ አስመዝግቧል። ኢህአፓም በበኩሉ በዚህ ፈታኝ ታሪካዊ ወቅት በዚህ አገር አፍራሽ ጉባኤ የተላለፈውን ውሳኔ ከኢትዮጵያ ሕዝብ ጋር ቆሞ ተቃውሞውን አስመዝግቧል። ከሽምብራ ዛፍ ተቀምጦ የተላለፈ ፍርድና ውሳኔ የኢትዮጵያን ህልውናም ይሁን ልዕልና ሊወስን ከቶ እንደማይችል የኢትዮጵያ ሕዝብ አበክሮ ይገነዘባል። ታዲያ የባዕዳን አሻንጉሊት ግለሰቦች ዛሬ በስልጣን ላይ ሆነው ይህን ሁሉ ብሔራዊ ጥፋትና ወንጀል ቢሰሩ የኢትዮጵያ ሕዝብ አይገርመውም። ትግሉን በመቀጠል የተጠየቀውን ሁሉ መስዋዕት እየከፈለ ግን የሀገሩን ህልውና ልዕልናና ነጻነት ብሔራዊ ጥቅሙን የሚያስከብርለትን ዴሞክራሲያዊ ስርዓት ይመሰርታል። እንዴት የሚለውን ጥያቄ ግን ወቅታዊና አንገብጋቢ እንደሆነ ሁሉም የሚረዳው ይሆናል። ከሁሉ በፊት ግን አንድ ማዕከላዊ ጉዳይ በሚገባ ታይቶ በጋራ ግንዛቤና እይታ ውስጥ እንዲገባ ያሻል። ይኸውም በኢትዮጵያ የፖለቲካ መልክዓ ምድር ያለው የኃይሎች አፈረጃጀትና የኃይል ሚዛን ጉዳይ ተገቢውን እይታ ሊያገኝ ይገባዋል ብለን እናምናለን። በዚህ በአገራችን የፖለቲካ ባህረ ውድ ውስጥ ሶስት ዋና ዋና ተዋንያን ተሰልፈው ይገኛሉ። እነርሱም አንደኛው በወያኔ ዘረኛ አምባገነን አገዛዝ ስር ወድቆ የቁም ስቃዩን የሚያየው መላው የኢትዮጵያ ሕዝብ ነው። ሁለተኛው የወያኔን አገዛዝ የሚታገለው ክፍል ሲሆን፣ ሶስተኛው ደግሞ በዘር ላይ የተመሰረተን ስርዓት ያሰፈነው አምባገነን አገዛዝ የኢትዮጵያን ሕዝብ በመከፋፈልና ሀብት በመዘረፍ ላይ የሚገኘው ጸረ አንድነትና ጸረ ዴሞክራሲ ቡድን ነው። እነኚህ ሶስት ምድቦች በኃይል ሚዛን ውስጥ ሲካተቱ ደግሞ በሁለት አጠቃላይ ጎራ ይሰለፋሉ። በአንደኛው ሚዛን መላው የኢትዮጵያ ሕዝብና የተቃዋሚው ጎራ ሲሆን፣ በሌላኛው ደግሞ ወያኔና ተባባሪዎቹ ናቸው። የትግላችንን አድማስ በማስፋት በእነኚህ ሁለት ጎራ የተሰለፉትን ሁለት ተጻራሪ ኃይሎች በቅርብ ስንገመግም ሁለት የማይታረቁ ባላንጣዎች ተፋጠው መቆማቸውን እናያለን። በአንድ በኩል ኢትዮጵያ ሀገራችንን ብቻን ለማጥፋት ካልሆነላቸው ደግሞ ተከፋፍላ በጥቃቅን ጎጣጎጦች እየተከለለች እንድትኖር የሚፈልጉ ባዕዳን ኃይሎችና የዚህ እቅዳቸው አስፈጻሚ ያደረጉት ወያኔ ሲሆን፣ በሌላ በኩል ደግሞ መላው የኢትዮጵያ ሕዝብና ዘለዓለማዊት ኢትዮጵያ በዘለዓለም መኖር አለባት ብለው ጸንተው የቆሙ አይበገሬዎቹ የኢትዮጵያ አንድነት ኃይሎች ናቸው። መላው የኢትዮጵያ ሕዝብና የአንድነት ኃይሎች በማይበገር በማይበረከክ በማይቸነፍና በማይጠፋ ጎራ ውስጥ መሆናቸውን ያለ ጥርጥር ማመን ወሳኝ ነው። ይህንን ለማለት የሚቻለው እንዲያው ለአልኩባይነት ሳይሆን ታሪክ በሚመሰክርለት ማስረጃ ላይ በመመርኮዝ ነው። ያፓ የሚከተሉትን ሀቆች ምንጊዜም ቢሆን በትግሉ አድማስ አስገብቶ ይንቀሳቀሳል። እነርሱም እንከስካሴው መነሻውና መድረሻው አልፋና ኦሜጋው ናቸው። የማንነቱና የእምነቱ መግለጫዎች የሰብእናው መለያዎችና የዜግነቱ መሰረቶች ስለሆኑ የትግሉ መርሆች አድርጎ ያከብራቸዋል። እነኚህ እውነቶች መሰረቶች የሚከተሉት ናቸው። አንድ በጥንታዊቷ አገራችን ኢትዮጵያ የዜጎች እኩልነትና አንድነት መጠበቅ ለህልውናም ይሁን ለነጻነቷ መሰረት መሆኑ። ሁለት የዲሞክራሲያዊ ስርዓት መመስረት ለሀገራችን እድገትና ህልውና ማረጋገጫ ሊሆን እንደሚችል። ሶስት በአንድ ሰው አንድ ድምጽ በህዝብ ሉዓላዊነት መሰረት የሚመጣ ስርዓተ መንግስት ለሀገር ሉዓላዊነት ለህግ የበላይነትና ለህዝብ ስልጣን ዋስትና እንደሚሆን። አራት ዘርንና ቋንቋን መሰረት ያደረገ ፌደራላዊ አስተዳደር ለሀገር እድገትም ሆነ ለዜጎች አንድነት እንቅፋት እንጂ አልሚ እንደማይሆን። አምስት ይልቁንም በሪጅናል ኦቶኖሚ ላይ የተዋቀረ ፌደራላዊ ስርዓት ለእድገት ግስጋሴ ለአስተዳደርና ለፍርድ አሰጣጥ ቀልጠፈና ስለሚያመች ለሁሉም ዜጋ በየትኛውም የአገሪቱ ክፍል መንቀሳቀስ የሚያስችለውን ነጻነት ስለሚሰጠው። ስድስት የመድበለ ፓርቲ ህልውና ተሳትፎና እንቅስቃሴ የአምባገነን ስርዓት እንዳይሰፍ መከላከያ መሳሪያ እንደሚሆን። ሰባት ከዚህ ጋር ተያይዘውም የኢትዮጵያ መንግስት የስልጣን ክፍፍል ማለትም የህግ አውጪው የህግ ተርጓሚውና አስፈጻሚው ክፍል ተግባር ኃላፊነትና ስልጣን በህግ ተለይቶና ተደንብቶ መታወቅ በአምባገነን ገዢዎች ስልጣን እንዳይዙ ሊከላከል የሚችል በመሆኑ። ስምንት የሀገሪቱ የበላይ ህግ የኢትዮጵያ ላላይ ህገ መንግስት እንደመሆኑ የህዝብን ነጻና ሙሉ ተሳትፎ አግኝቶ በውሳኔ ህዝብ መጽደቅ እንዳለበት። ዘጠኝ የኢትዮጵያ ሀገራዊ ነጻነት የግዛት አንድነትና ሉዓላዊነት የዜጎቿ ነጻነትና ክብር የማይደፈር የማይገሰስና የማይቀረስ መሆኑን ማረጋገጥ። አስር ከላይ የተዘረዘሩት መሰረታዊ ጉዳዮች በሀገሪቱ ህገ መንግስት ውስጥ መካተት እንደሚገባቸው ማረጋገጥ። እነዚህ አንኳር አንኳር የሆኑ የፓርቲው የትግል መርሆዎች መሆናቸውን ማመኑ ብቻ ሳይሆን ተግባራዊ እንዲሆኑም ይታገላል። እነዚህ የፓርቲ ብሔራዊ ራዕዮች በሀገራችን ውስጥ ስር ሰደው እንዲተከሉና እንዲጸድቁ በተግባርም እንዲተረጎሙ ተመሳሳይ ራዕይና ዓላማ ካላቸው ተቃዋሚ ኃይሎች ጋር ያለመታኮት በትጋት ለመስራት ፓርቲው ምንጊዜም ዝግጁ ነው። ይህን ራዩን ለማሳካት ግን ከፍ ብሎ በተጠቀሰው አንቀጽ እንደተዘረዘረው ሁሉ የኢትዮጵያ የፖለቲካ ኃይሎች አስተላለፍ የተስተካከለና የኃይል ሚዛኑም ለሀገራችን ነጻነት ለማስገኘት የሚያስችል አስተማማኝ ኃይል ሆኖ ነጥሮ መውጣት ይገባዋል። ይህንን የኃይል ሚዛን ወደ ኢትዮጵያ የነጻነት ትግል እንዲደፋ ከተፈለገ ደግሞ የተቃዋሚው ክፍል ቁርጠኛና ወሳኝ የሆነ አስቸኳይ እርምጃ ሊወስድ ይገባዋል። ይህ በየቦታውና በየወቅቱ በቡድን እየተሆነ የሚሞከረው የህብረት ጥረት ሁሉ የተፈለገውን ጠንካራ አገራዊ ህብረት ለማምጣት የማይችል መሆኑን ተገንዝቦ በጋራ ብሔራዊ ዓላማ ላይ የተመሰረተ የአንድነት ኃይል መፍጠር ይዋሊደር ሊባል የማይችል አስቸኳይ ህዝባዊ አገራዊ ጥሪ መሆኑን ማመን አለበት። ከዚህ ውጭ የሚደረገው ሙከራ ሁሉ የሀረግ ሬሳ ተገል ታዛ ፍለጋ ከሚያደርገው ጥረት የተሻለ ውጤት አያስገኝም። ከፋፋይና ግዚያጥቂ ከመሆኑም በላይ ለወያኔ እድሜ ቀጣይ ከመሆን ያለፈ ፋይዳ አያመጣም። በተጨማሪም ተባብራችሁ ከወያኔ ጭቆና ነጻ አውጡኝ የሚለውን የኢትዮጵያን ህዝብ ጥሪና ቤቱታ ሊሰማ ያልቻለ ያልፈቀደ ምላሽ ለመስጠትም ያልተዘጋጀ ነው። አገራዊ ጥሪን የማይቀበል ህዝባዊ ጥያቄን የማይመልስ የአገሪቱን ወቅታዊ አንገብጋቢ ጉዳዮች በግምት የማያስገባ ትግል ውጤት አልባ ከመሆንም አልፎ በቀጥታም ሆነ በተዘዋዋሪ ተወደደም ተጠላ የአምባገነኖች እድሜ ቀጣይ ከመሆን አያልፍም። በኢህአፓ እምነት የሀገራችን ፈርጀ ብዙና ውስብስብ ችግሮችን በዘለቄታ መልኩ እንዲፈቱ ካስፈለገ መላው የአገሪቱ ዜጎችን ያሳተፈ ሁሉንም የፖለቲካ ተዋናይ ያስተባበረ ልዩ ልዩ የህብረተሰብ ክፍሎችንም ጭምር ያካተተ አገር አቀፍ የሆነ አውደ መድረክ መዘጋጀት ችግራችንን ለመፍታት የመጀመሪያውና ፈርቀዳጅ ምዕራፍ ሊቆጠር ይገባል። ይህ ሂደትና ዝግጅት በሚገባ ታስቦበትና ተመክሮበት ሊጠናቀቅ ግድ ይላል። ሁሉም ዜጋ የሚመኛትን የነገዋን ዴሞክራሲያዊትና ለሁሉም ዜጋ የምትሆን አገር ለመገንባት የሁሉም ዜጎቿ ሙሉ ተሳትፎ ወሳኝ ነው። ከዚህ ውጭ የሚደረገ ችኮላና የተናጠል ድካም ሁሉ የባቢሎንን ገንብ ለመስራት ከሚደረግ ከንቱ ልፋት በላይ ሊሄድ አይችልም። አንድን አምባገነን ስርዓት በማስወገድ ላይ ብቻ ያነጣጠረ ትግል ማካሄድ አንገብጋቢና አጣዳፊ መሆኑ አንድና ሁለት የሚባልበት ጉዳይ አይደለም። በመሆኑም ከሁሉም በፊት የቅድሚያ አጀንዳ ሊሆን እንደሚገባው የሁሉም እምነት ሊሆን ይገባዋል። ይህ መሰረታዊ ጉዳይ እንዳለ ሆኖ ግን የሀገራችን ሁለንተናዊ ችግሮች አምባገነኖች ከተወገዱ በኋላ ወዲያው ይወገዳሉ ብሎ ማሰብ የችግሮቻችንን ጥልቀትና ስፋት ውስብስብነትና አስቸጋሪነት በሚገባ አለመረዳት ይሆናል ብለን እናምናለን። ከዚህ መሰረታዊ እምነት በመነሳት ነው ዛሬ በትግሉ ሂደት ብዙ ተግባራት መጠናቀቅ ይኖርባቸዋል ብለን ሁሉንም የምናሳስበው። ይህን ብርቱ ማሳሰቢያና ማስገንዘቢያ ልናስተላልፍ የምንሻው ካለፉት 40 ዓመታት ከቀሰምነው ተመክሮ በመነሳት ነው። አስቀድሞ ካላሰቡበትና ካልተዘጋጁበት ብሎም ከአድማስ ባሻገር እያሰቡ ካልተሰናዱበት አምባገነን ተክቼ ችግሩን ብቻዬን እፈታዋለሁ ቢባል የሀገሪቱን ችግሮች መፍታት ቀርቶ አይቀርፉም። ያጤውን ስርዓት ተክቼ ብቻዬን የሀገሪቱን ችግር መፍታት እችላለሁ ብሎ የህዝብን ስልጣን የነጠቀው ደርግ ሀገራችን ላይ ያደረሰውን ጠባሳ ሁሉም የሚያውቀው ነው። ወያኔም በፈንታው ከህልፈተ ደርግ በኋላ ያደረገው ይህንኑ ነው። የሀገራችንን ችግሮች ግን እየባሱ እንጂ እየተሻሉ አልመጡም። ህዝቡም ከአንድ አምባገነን ስርዓት ወደ ሌላው የከፋ ስርዓት ተዳረገ እንጂ ምንም መፍትሄ አላገኘም። ስልጣንን በግርግር መንግስትን በጥሎ ማለፍና በብልጠት አምጥተን የሀገራችንን ችግር እንፈታለን ከሚሉ ከንቶች ከታሪክ ትምህርት ያልቀሰሙና የኢትዮጵያንም ህዝብ ማንነትና ምንነት ያላወቁ የሀገሪቱንም ችግር ያልተረዱ በመሆናቸው የኢትዮጵያ ህዝብ ይታዘባቸዋል እንጂ አያዝንላቸውም። መጻኢ ዕድሉን ግን ማንም እንዲወስንለት አይሻም። የወደፊቷ አገራችን የሚያስፈልጋት ከአድማስ ባሻገር የሚያስቡና ብሔራዊ ራዕይ ያላቸው በህዝባዊ ስርዓት ሂደት የሚመጡ መሪዎች እንጂ አምሯቸው በጎጥ ክልል የተሸበበ ግለሰቦችና ከሽምብራ ዛፍ ስር ተቀምጠው የሚፈርዱትን አይደለም። አንደኛው ምዕት ዓመት ያለችው አገራችን ኢትዮጵያ ፍትህ የታፈነባት፣ የህግ የበላይነት የነገሰባት፣ የዜጎቿ ነጻነት የተከበረባትና በስርዓተ ዴሞክራሲ እንድትስተዳደር ስለምንፈልግ ይህ እውን እስኪሆን ድረስ ትግላችንን እንቀጥላለን። ኢትዮጵያ አንድነቷን ጠብቃ ለዘላለም ትኖራለች። ህዝቧም አቸናፊ ይሆናል።
ግንባርክን አሳየው